ቀኔ ከምን እንደተገኘ ከመላከ ብርሃን አድማሱ ጀምበሬ ወርዶ አልተማረም በውጭ ሀገርም የዚህ አይነት ቀኔ የለም ካልን ከምን አምጥቶ ተናግሮታል ቢሉ መላእክት በተፈጠሩ ጊዜ መኑ ፈጠረን ማይቴ መጻይነ ብለዋል። በዚህ ጊዜ መኑ ማይቴ በማለት ንጉስ አገባብን ፈጠረን መጻይነ በማለት ርባታን ተናግረዋል። ከዚህ አያይዘው ነቢያት በየጊዜው ከጻፉት መጽሐፍ አግኝቶ አገባቡን አብይ አገባብ ንጉስ አገባብ ደቂቅ አገባብ ብሎ መድቦታል። ርባታውንም ካስከፈ ያለ ግስ ሁሉ በሁለት ባህሪያት በሶስት ጠባያት በአራት ጸዋቱ በስምንት አርስት በ22 ሰራዊት እንዲረባ እንዲገሰስ ወስኖታል። ርባታና አገባብ ለቅኔ የበር ከፋቾች መሆናቸው ባይካድም ማንኛውም ቋንቋ ቢሆን መንገዱ ልዩ ልዩ ይሆን እንደሆነ ነው እንጂ አገባብና አርባ ቀምር የሌለው ቋንቋ አይገኝም። ምናልባት ትምህርት ጎድሏቸው ቋንቋቸው በአገባብና በአርባ ቀምር ህግ ተወስኖ የማይገኝላቸው ነገዶች ቢኖሩ ንግግራቸው የአርባ ቀምርንና የአገባብን ህግ ይዞ መገኘቱ የማይካድ ነገር ነው። አሁን የምንሻ የቅኔን መንገድ ሰምና ወርቅ አንጻር ሰረዝ ዝምድ ፍላጻ ሌላውንም ይህን የመሰለውን ሁሉ ከምን አምጥቶ ተናግሮታል ማለትን ስለሆነ ይህን መልስ በቂ ነው ብሎ መቀበል ቅር አያሰኝምን ቢሉ ነገር ከስሩ ውሃ ከጥሩ እንዲሉ ለቅኔ ጥንተ መሰረቱ አገባብና አርባ ቀምር ስለሆነ ከስሩ ከምንጩ ለማምጣት ነው እንጂ ነገር ውስጥ እምነት ነው አያጠግብም ብሎ የሰምና የወርቁን የህብርን የሰረዝን የአንጻርን ሌላውንም የቅኔ መንገድ ሁሉ ከቅዱሳት መጽሐፍት ከብሉያት ከአዲሳት አግኝቶ ተናግሮታል ይላሉ። ምንም ሰምና ወርቁ እንደ ቅኔው መንገድ ተጣምሮ በብዛት ባይገኝ በመጠኑ ለማስረዳት እንሞክራለን። አንደኛ ስለ ሰምና ወርቅ የሮባአም ልጅ ዮአታም ሰባውን ወንድሞቹን ገሎ እርሱን ለመግደል የሚፈልገውን አቤሜሌክን የሰቂማ ሰዎች ባነገሱት ጊዜ ከተራራ ላይ ቆሞ የሰቂማ ሰዎች ስሙኝ ስሙኝ ብሎ እንጨቶች ተሰብስበው ሂደው ዘይትን እናንግስሽ እንገሽልን ብሏት እግዚአብሔር የሰጠኝ ቅብእነቴን ትቼ አልነግስም አለቻቸው። በለስን ሄደው ነይ ንገሽልንና ንግስሽ ብሏት ምጥቀቴንና የተባረከ ፍሬን ትቼ አልነግስም አለቻቸው። እንዲሁም ወይንን ንገስልን ቢሉት በሰውም በእግዚአብሔርም ዘንድ የተወደደ አስደስታችነቴን ልተው ነውን? አይሆንም አላቸው። ከዚህ በኋላ ሄደው ዶግን ነይ ንገሽልን ቢሏት ዶግ በእውነት እኔን የምታነግሱ ከሆነ ኑ ከእኔ በታች በጥላዬ ስር ተጠግታችሁ እረፉ አለቻቸው። ምናልባት እሳት ከዶግ ወጥታ ዛፉን ሁሉ ሳትበላው አትቀርም ብሎ ሰሙን ከነገራቸው በኋላ ወርቁን ከምድያም ጋር ተዋግቶ ያዳናችሁን የአባቴን የሮባአምን ሰባውን ልጆቹን የገደለ አቢሜሌክን ማንገሳችሁ የሚገባ ከሆነ እናንተን በእርሱ ደስ ይበላችሁ እርሱንም በእናንተ ደስ ይበለው አለሚገባ አንግሳችሁት እንደሆነ ግን ከእርሱ የወጣች እሳት እናንተን ከእናንተ የወጣች እሳት እርሱን ታጥፋ ብሎ ተርጉሞላቸዋል። መሳፍንት 9:7-21። ሁለተኛም የይሁዳ ንጉሥ አሜስያስ ወደ እስራኤል ንጉሥ ወደ ኢዮአስና ፊት ለፊት እንተያይ ብሎ ቢልክበት አቃኒ ለአከት ሀበእፀዋቄ ድሮ ስንዘትብል ወለተ ከሀቦ ለወልደየ አይጥ ከዝሆን ዘንድ ፍርግ ከዋንዛ ከዝግባ ዘንድ ሴት ልጅህን ለወንድ ልጄ ስጠው ብላ ላከች። ዝሆን ወይም ዋንዛ ዝግባ ቤቷን እንይ ብላ ሄደው ረጋግጠው አጠፏት ብሎ ሰሙን ከተናገረ በኋላ ወርቁን ሲያመጣ ኤዶምያስን ስለወጋህ መኩራትህ ነውን? አርፈህ አትቀመጥምን? ከይሁዳ ጋር ትወርቅ ዘንድ ለምን መከራ ትሻለ ብሎ ተርጉሞለታል። ሁለተኛ ዜና ምዕራፍ 25 ቁጥር 17። ቅዱስ ዳዊትም ከስት በምሳሌ አፉየ ወእነግር አምሳለ ዘእምትካት ብሏል። ጌታችን ኢየሱስ ክርስቶስም ወንጌልን ሲያስተምር ወዘእን በለምሳሌ እስተ ይተናግሮም ወንዲል ምሳሌ እየመሰለ ያነኑም እየተረጎመ አስተምሯል። ማቴዎስ 13 ከ1 እስከ 58 ምሳሌ ዘርን ተመልከት። ይህ አነጋገር እንደ ቅኔው መንገድ ሰምና ወርቅ በንባብ ተጣምሮ ሰሙን በመሰለ በአንድ ማሰሪያ ታስሮ ባይገኝም ንግግሩ ሰምና ወርቅ መሆኑን ከዚህ እንገንዘብ። ከዚህም ሌላ ፍጹም ሰምና ወርቅ የሆነ ንባብ አይታጣም። ወትሴሴየነ እክለ አንብእነ መዝሙር 79 ቁጥር 5 እለትሴሴዩ እክለ ሕማም መዝሙር 126 ቁጥር 2 ይላል። ይህ ንባብ የመከራ እንጀራን የምትበሉ የእንባ እንጀራን ትመግበናለህ ብሎ በዘርፍና በባለቤት መንገድ የሚያስሄድ መሆኑን ሳንዘነጋ እህል ሕማምን የምትመገቡ እህል እንባችንን ትመግበናለህ ብሎ ቢፈቱት ትክክለኛ ሰምና ወርቅ ይሆናል። ከዚህም የበለጠ የማያጠራጥር ሰምና ወርቅ ይትኩን ርቅተ ዛቲ መንበረ ግራይት ዝራ ላይልሃ ህጠተ መንግስት ከመትፍራይ ፍሬፍት ለህዝብ ወለነዳያን ይላል ፍታ ነገስት መቅድም። ይህ ንባብ መንበርንና ግራይትን ህይወትንና መንግስትን ፍሬንና ፍትህን ሰምና ወርቅ ምሳሌ አድርጎ አንቀጹን ይትኩን ርቅተ ዝራ ላይልሃ ትፍራይ እያለ ግሱን የሰም ግስ ከመማድረጉ ፍጹም የቅኔን መንገድ ያሳያል። ተዋናይም በላይኛው መስመር ከወሪት ከነገስት የተጠቀስነውን የምሳሌ መንገድ በዚህ አይነት አሻሽሎ የቅኔን ሰምና ወርቅ መንገድ ወስኗል ቢባል የማያሳፍር ትክክለኛ መልስ ሆኖ እናገኘዋለን። ሁለተኛ ወከም አንገሰቱ አጢአት ለሞት ከማሁ ታነግሶ ለጽድቅ ጸጋሁ ለእግዚአብሔር ይላል ሮሜ 5:21። ይህ የከም አንጻር ነው። የአንጻር መንገድ ከዚህ ተገኝቷል። ሶስተኛ ወይወርዱ ሳለማ አበዊሁ ወይወርዱ ሳለማ አበዊሁ መዝሙር 49 ቁጥር 19 ፍቺውም ወደ አባቶቹ መቃብር ይወርዳል ማለት ነው። ይህ ውስተ ወይራ ነው። ውስተ ወይራ ከዚህ ተገይቷል። አራተኛ እብለክሙ በመንፈስ ሁሩ ወፍቶ ተስጋክሙ ይትግበሩ እስመ ስጋኒ ይፈቱ ዘይፈቱ መንፈሱ መንፈስ ይፈቱ ዘይፈቱ ስጋ ይላል። ሲፈታም ስጋ መንፈስ የማይወደውን ይወዳልና ፈቃደ ስጋችሁን አትስሩ መንፈስም ስጋ የማይወደውን ይወዳልና በመንፈስ ፈቃድ ኑሩ ተብሎ ይፈታል። ይህ ሰረዝ ነው። ሰረዝ መንገድ ከዚህ ተገይቷል። አምስተኛ አድሃንከነ ምን ለሮዱነ አስታፈርኮሙ ለኩሎሙ ጸላይትነ ሲል መጥቶ ይዜ ሰገደፍከነ አስታፈርከነ ይላል መዝሙር 49 ቁጥር 9። ይህ አፍራሽ ነው። አፍራሽ መንገድ ከዚህ ተገይቷል። ስድስተኛ ማፈ በላይ ወፃ መብል ወምነጽኑ ወፃ ጥዑም ይላል ዘመሳፍንት 14:14። ይህ ምርምር ነው። ምርምር መንገድ ከዚህ ተገይቷል። ለምልክት ያህል እኒህን ብቻ ጠቀስን እንጂ ሌላውን የቅኔ መንገድ ሁሉ በዚህ መንገድ ቢከታተሉት ከቅዱሳት መጻሕፍት የተለየ ሆኖ አይገኝም። ስለዚህ ቅኔ ለድርሰት መልመጃ፣ ለቅዱሳት መጻሕፍት መክፈቻ፣ ለመንፈስ ማደሻ፣ ለአእምሮ ማጎልመሻ ሊሆን በቅዱሳት መጻሕፍት ሕግ ተዘጋጅቷል። ለቅዱሳት መጻሕፍት መክፈቻነቱም ይታወቅ ዘንድ ቅኔን ውስጡን ሳይነካ ላይ ላዩን ጋልቦ አልፎ ቅኔ ያውቃለሁ ከሚል ሰው በቀር ደህና አድርጎ ቅኔ ከናገባው የተማረ ሰው ከመጽሐፍ ቤት በገባ ጊዜ የሚያግደው ነገር የለም። ቅዱሳት መጻሕፍትን ደራሲውን አክሎ መስሎ ሊተረጉማቸው ይችላል። ከዚህም የተነሳ መርሲ ያዘን እየተባለ የጎንደር ሊቅ መጽሐፍ ጉባኤ ሲከድ ሰምቶ በአንድ ጊዜ ያስቀረው ነበረ እንጂ ሁለተኛ ይደገምልኝ አይልም ነበረ። ይህንን ያዩ ተማሪዎች ያደረገው አብነት አለው መስሏቸው ካደረገው አብነት አድርግልን ሲሉት ቅኔና አገባብ በሚገባ ደህን አድርጌ ስለማውቅ ወደፊት መምህሩ የሚተረጉምልኝን መጽሐፍ እኔ አስቀድሜ ለብቼ የመጽሐፉን አርዕስትና ህዳግ በመመልከት የምስጢሩን ስልት በመለየት እንደ አገባቡ ከተረጎምኩት በኋላ ከመምህሩ ዘንድ ስቀርብ መምህሩ መጽሐፉን ከአገባቡ ወጥተው የማይተረጉሙ ስለሆነ በቃል ከሚጨምሩት አተታና ታሪክ በቀር እኔ አስቀድሜ ብቼን ከተረጎምኩት የተለየ ሆኖ ስለማላገኘው ነው እንጂ ሌላ አብነት የለኝም አለ ይባላል። የቅዱሳት መጻሕፍት መክፈቻነቱን እነሆ አስረድተናል። የድርሰት መልመጃነቱንም ለማስረዳት የኢትዮጵያ ቤተክርስቲያን ስትገለገልባቸው የኖረች እንደ መልካ መልክና እንደ አርኬ እንደ ነግስ ያሉ በግጥም የተደረሱ ድርሰቶችና የቅዱሳንን ገድል የሚያስረዱ ስድ ንባብ የሆኑ ድርሰቶች ሁሉ በቅኔ አዋቂ ሰዎች ዘንድ የተዘጋጁ መሆናቸው የማይካድ ስለሆነ ብዙ ሀተታ አያስፈልገውም። የአእምሮ ማጎልመሻ የመንፈስ ማደሻ መሆኑም ዘወትር እንግዳ ድርሰት የሚያመነጭ አእምሮ የጎለመሰ ዘወትር እንግዳ ድርሰት የሚሰማ መንፈስ እየታደሰ መሄዱ የማያጠራጥር ነው። ስለዚህ ንባቡ ተከናውኖ ቤቱ ተወስኖ ዜማው ተመጥኖ በያሬድ ባህል በዋዜማና በመወድስ በአርያምና በስባተ ነግ አደራረስ አልፎ አልፎ እንደ ጌጥ እንደ ፈርጥ እየገባ በዜማ በከበሮ በጽናጽል ዘወትር እግዚአብሔር የሚመሰግንበት እንግዳ ድርሰት ሆኗል። ይህም በየቀኑ እንግዳ ድርሰት እየደረሱ ለእግዚአብሔር ምስጋና ማቅረብ በብሉይ በሐዲስ የታዘዘ ነው እንጂ ልብ ወለድ ነገር አይደለም። ከምን ይገኛል ቢሉ በብሉይ ቅዱስ ዳዊት ሰብህው ወለእግዚአብሔር ስብሐተ ሐዲሰ እስመ መንክር ግብረ እግዚአብሔር ሰብህው ወለእግዚአብሔር ስብሐተ ሐዲሰ ስብሐቲሁ በማኅበረ ጻድቃኑ እያለ መላልሶ ተናግሯል። በሐዲስም ቅዱስ ጳውሎስ ወይእዜኒ ሶበ ትትጋብኡ ኩልክሙ ብክሙ መዝሙር ወብክሙ ትምህርት ዘከሰተ አበይኖ ዘነገረ ብሐውርት ወዘምድራሳት ሁሎ በዘትታነጹ ግበሩ ለበቁየት ብሏል። በሌላም አንቀጽ ኢትዝክሩ ወይነ اسمه امرأة أتو علام ملؤ منفسه قدسه وانبئوا مزمره وسبعته ومعليته قدسات سبوا وزمروا لاجزاهير بلبكم وبروال عني يا قرنطوس 14 26 يفيسون 5 18 እንግዲህ ይህን ንባብ ወደ ምስጢሩ ገባ ብለን ብንመረምረው ቅዱስ ዳዊት የእግዚአብሔር ሥራው ድንቅ ነውና በአዲስ ምስጋና እግዚአብሔርን አመስግኑት ብሎ ያዘዘው ትእዛዝ ዕለት ዕለት አዲስ አዲስ ምስጋና እየሆነ ለእግዚአብሔር በሚቀርብለት በቅኔ ድርሰት መፈጸሙን እንገነዘባለን። ቁንም ቅዱስ ጳውሎስ ሁላችሁ በተሰበሰባችሁ ጊዜ በማለት ያስታወሰው ይህ ስብሰባ ለሰባተ ነግ ለማህሌት ለዋዜማ ለመወድስ በየጊዜው ከቤተክርስቲያን የምንሰበሰበው ስብሰባ ነው። ብክሙ መዝሙር አለላችሁ የሚለው መዝሙር አለላችሁ የሚለው ቅዱስ ያሬድ ምዕራፍ በተባለው ክፍል በዜማ ያዘጋጃቸው መዝሙራት ዳዊት ናቸው። በሀገር ቋንቋ ተለይቶ የተገለጸ ትምህርት አለላችሁ የሚለውም ለዘመኑ ተስማሚ የሆነው ኃይለ ቃል ቤት ባህል ተለይቶ በምዕራፍ መዝሙሮች ጣልቃ እየገባ የሚዘመረው የድጓ ትምህርት ነው። ወዘምድራሳት የሚለው ምለትለት አዲስ ድርሰት እየሆነ ከየሰው ልቡና ፈልቆ ከዳዊት መዝሙርና ከያሬድ ድጓ ጋር ተጣምሮ የሚዘመረውን ቅኔ ነው ብንል የሚያኮራን ነው እንጂ የሚያሳፍረን አይደለም። ስለሆነም ከዚህ ላይ አንድ የምናስተውሰው ነገር አለ። ቅዱስ ዳዊት እግዚአብሔርን በአዲስ ምስጋና አመስግኑት ካለ በኋላ ይሄውም በጻርቃኖቹ ጉባኤ የሚመሰገነው ምስጋና ነው ብሏልና ቅዱስ ጳውሎስም ወዘምድራሳት ካለ በኋላ ሁሉ በዘተታነጹ ግበሩ ለበቁየት ሁሉንም በምትታነጹ ገንዘብ ትታነጹ ዘንድ ለጥቅም አድርጉ ብሏልና በቤተ ክርስቲያን ለእግዚአብሔር የሚቀርብ የቅኔ ድርሰት ሁሉ ጸሎትነት ወይም ዳንነት ወይም ተግሳጽነት ወይም ምክርነት ያለ ሆኖ እግዚአብሔርንም ሰውንም ደስ የሚያስተይ ሊሆን ይገባዋል እንጂ የማይረባ የማይጠቅም ዋዛ ፈዛዛ ወይም ሰውን የሚያሳዝን ሽሙጥ ስድብ ያለበት ሊሆን አይገባም። ከምድራዊ ንጉስ ፊት ይቅርና ከአጥቢያ ዳኛ ፊት እንኳ ቢሆን የማይገባ ነገር የተናገረ ሰው ቅጣት የሚፈረድበት መሆኑን ስለምናውቅ በእግዚአብሔር ፊት የማይገባ ነገር ተናግረን እንዳይፈረድብን እንጠንቀቅ።